ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 30 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ነሐሴ 30 ቀን 1007 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
ልጡ የተራሰ መቃብሩ የተማሳ አገዛዝ በሚል ርዕስ ከዝግጅት ክፍላችን የቀረበውን ሐተታ ከዜናው አስከትለን እናቀርባለን። በማስከተልም ታሪኩን የረሳ ይከፍላል አበሳ በሚል ርዕስ የቀረበውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የካቲት ወር 2014 ዓ.ም እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በአገዛዙ ፍቃድ አገር እንዲያሸብር በጀት የተመደበለት ኦነግ 3 ባንኮችን ዘርፏል። በኦሮሞ አካባቢ ጉድሩ ዞን አሙሩ ወረዳ 3 ባንኮች በኦዴድ ኦነግ ቡድን መዘረፋቸው ተገልጿል። ይህ የአካባቢው ነዋሪዎች እንዳሉት በአገዛዙ ፍቃድ የተሰጠው የስርና የመፈለግ የማደንም ቢሆን እንኳን በአገዛዙ በኩል ምንም አይነት ተቃውሞ የማይገጥመው ይህ የኦዴድ ኦነግ አሸባሪ ቡድን ኦሮሞ አካባቢ ሆሮ ጉድሩ ዞን አሙሩ ወረዳ የ3 ባንኮችን መግቢያ በርና ካዝና በመስበር ዘረፋ ፈጽሟል ብለዋል። በተጨማሪም ምስራቅ ወለጋ ዞን ኪረሙ ወረዳ ሃሮ ከተማ የኦነግ ቡድን በጀጎች ንብረት ላይ ጥቃት እያደረሰና እየዘረፈ እንደሚገኝም ነዋሪዎች ገልጸዋል። መረጃውን እስካጠናቀርንበት ጊዜ ድረስ ከነሐሴ 23 እስከ ነሐሴ 25 ቀን 2014 ዓመተ ምህረት ባሉት ተከታታይ 3 ቀናት ብቻ በአጋምሳ ከተማ የተለያዩ ቦታዎች በኦዴድ ኦነግ ቡድን 11 ሰዎች የተደገደሉ ሲሆን ሌሎች 11 ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሶባቸዋል። እንዲሁም ከ20 ያላነሱ ሰዎች ደግሞ መፈናቀላቸውንም ተነግሯል። በተጨማሪ ከ20 በላይ የሚሆኑ የአካባቢው ነዋሪዎች ቤት እንደወደመና በገንዘብ ያልተፈመነ ሀብት ማለትም የቁም ከብቶች፣ የግብርና ምርቶች፣ የቤት ቁሳቁስና ሌሎች ንብረቶችም አገዛዙ በጣይ በጉባኤ ህግ በሌለበት ቦታ ተዘርፈዋል ሲሉ በሰቆቃ የችግሩ ተጋሪዎች ይናገራሉ። የአገዛዙ ኃይሎች እንዲሁም የወደድ ሰራኞች ማተም በሌለው ደብተር በአዲስ አበባ በወር 100 ብር እያስከፈሉ ነው በማለት ምሬታቸውን የለጋር አካባቢ ነዋሪዎች ገለጹ። በአዲስ አበባ ሰበታ ከተማ የተባቦች ቆናና ብዝበዛ ተጠናክሮ ቀጥሏል። እንዲሁም አዲስ አበባ ዙሪያ ዓለም ገና ቀበሌ 02 የህግ አካል ነን የሚሉ ያገዛዙ ማፊያ ቡድኖች ከመሃል አካባቢ ከለጋር የለመዱትን አሁንም በለግ በዓለም ገና አካባቢ እየደገሙት መሆኑን ተሰምቷል። የሮንድ በጠባቂዎችን በማለት እነዚህ ማፊያ የቄሮ ቡድኖች በጭፍ ወር 100 ብር እያሉ ማህበረሰቡን መከራ እያሳዩት ነው ሲሉ የችግሩ ሰለባዎች በመሬት ገልጸዋል። የኮሬሉና የወያኔ ጦርነት ድራማ መቼውን የሚያቆመው ሲሉ የችግሩ ሰለባዎች የአማራና አፋር አካባቢ ነዋሪዎች ገለጹ። ህወሓት በአገዛዙ ፍቃድ ወደ መሃል ሀገር ስትመጣ ከመንደርደር መጀመሪያ ስለምን አያስቆሙትም ነበር ብለዋል። የአገዛዙ የቁማር ምዕራፍ ተጀምሮ አሁን ማብቂያ የሌለው ይህ እልቂት በርካቶችን ለስደትና ለመፈናቀል ብሎም ለሞት ዳርጓል ሲሉ በምሬት ይገልጻሉ። ጥረት ያለ ቁመና የሌለው አገዛዙ እስከ መቼ ነው በአማራና የአፋር ህዝብ የሚጨርስ? እኛ ጥላታችን አገዛዙ በመሆኑ እሱ ልንዋጋ ይገባናል ብለዋል። በጥቂት ቡድኖች ድራማ ለምን ወገኖቻችን የህይወት መስዋዕትነት ይከፍላሉ? አፋርና አማራ በጦርነት መድከት የሚያስከትለው የወደፊት ውጥንቅጥ ሀገር እንደ ሀገር እንድትከተል አያስችልም? የአማራ ህዝብ ያገዛዙን ቁማር ለመርዳት ከእንቅልፍ መቼ ነው የሚነቀው? ይህ የጦርነት ቁማር እንጂ የማሸነፍና የመሸነፍ አባዜ እንዳልሆነ ሊታወቅ ይገባል ብለዋል። አሰሱ ወያኔ በተለያዩ ግንባሮች በፋኖ መመታቱን ተከትሎ አብረውት የሚሰሩ የኦነግ ጽንፈኞች ኦሮሞ አካባቢ ዘግናኝ ጭፍጨፋ ለመፈጸም አበክረው እየሰሩ ነው ተባለ። ኦሮሞ ውስጥ ፋኖ በሌለበት በየቀኑ ፋኖ ኦሮሞን እያጠቃ በማስመሰል ዜናዎችን፣ ፕሮግራሞችን፣ የትክክር ዘመቻዎችን በየቀኑ እያደረጉ ነው። በተለይ በቅርብ ቀናት ውስጥ ህወሓት እንዳሰበው እንዳልሆነ ሲያውቁ አንዴ የአማራ ኃይል ሌላ ጊዜ የአማራ ሚሊሻ በአብዛኛው ደግሞ ፋኖ እያሉ ከፍተኛ ቅስቀሳ እያደረጉ ይገኛሉ። እነዚህ በአገዛዙ የሚደገፉ ኦነጎች ናቸው። ለአብነት ያህል ካለፈው ማክሰኞ ጀምሮ ሳምንት በማይሞላ ጊዜ እንኳን በየቀኑ ከሁለት ሶስት ጊዜ በላይ መሰል ፕሮግራሞችን ሰርተዋል። አገዛዙ ለሽብር ስራ ያቋቋመው ቴሌቪዥኖች እንኳን ስራቸው ቀኑን በሙሉ እነዚህ ፕሮግራሞች ማስተላለፍ ነው ሲሉ ህዝብ የሚጋሩ ንጹህ ኢትዮጵያውያን ገልጸዋል። በሰሜን ወያኔ በፋኖ የተመታባቸው እነዚህ ጽንፈኛ የኦሮሞ አክራሪ ቡድኖች ጭፍጨፋ በመፈጸም ይህን አጋጣሚ ተጠቅመው በተጋሱት የሐሰት ክርክ በሚጠሉት ህዝብ ላይ በቀላቸውን መወጣት፣ አጋራቸውን ለማዳን ኃይል መበተን ላይም ጭምር እየሰሩ ነው። ኦነግ የገደላቸውን ንጹሃን በሌለበት ፋኖ የገደላቸው በማስመሰል ጭፍጨፋና ግጭት እንዲፈጠር ተደርጓል። የችግሩ ገፈት ቀማሽ አካላት ሁሉ የኦነግ ጽንፈኞች ዘግናኝ ጭፍጨፋ እንዲፈጸም እየሰሩበት ያለውን መንገድ በመገንዘብ ከአሁኑ ጥንቃቄ ማድረግ ይገባቸዋል። አገዛዙን ቀና ብለው ያድነናል ብለው ሳይመለከቱ ራሳቸውን በራሳቸው እንዲያድኑ ተቆማ ሰጥተዋል። በሸዋ ሮቢት አገዛዙ በንጹሃን ላይ የከፈተው ጥቃት ተጠናክሮ ቀጥሏል። ችግሩ ይበልጥ ተንክሮ ዛሬ ጠዋት በአገዛዙ ኃይሎች ከፍተኛ ተኩስ ተጀምሯል። በከተማው መውጫና መግቢያ ጫፍ ላይ በጠዋት በፋኖ አባላት ላይ ተኩስ መክፈታቸውን የመረጃ ምንጮች ገልጸዋል። የሸዋሮቢት ህዝብ ለምን ብሎ እንዳይወጣ በየቤቱ ከፍተኛ ቁጥር ያለው ኃይል መመደቡም ተገልጿል። ሸዋሮቢትን ወደ ለየለት የትርምስ ቀጠና ለማስገባት የፈለገው የአገዛዙ ኃይል ጠዋት አንድ ሰዓት መርግ የምትባል ቦታ ላይ ተኩስ ከፍቷል። ተኩስ ለጊዜው የቆመ ቢመስልም ከፍተኛ ውጥረት ውስጥ በአካባቢ ማህበረሰብ መከሰቱ ተዘግቧል። የደቡብ ወሎ ዞን ሐይቅ ከተማ የአገዛዙ ቅጥረኞች በፋኖ ላይ ወከባ እየፈጠሩ ነው ተባለ። የደቡብ ወሎ ዞን ሐይቅ ከተማ አስተዳደር በፋኖ ካምፕ ላይ ጥቃት እፈጽማለሁ ያለው የብልጽግና ቅጥረኛ ቡድን በአስቸኳይ እንዲቆም ፋኖዎቹ ጠይቀዋል። በደቡብ ወሎ የምስራቅ አማራ አሳምነው ጽጌ ብርጌድ የቁስለኛ ማገገሚያና የሬሽን ካምፕ የሆነው የደቡብ ወሎ ዞን ሐይቅ ከተማ አስተዳደር ብትሉ ዛሬ አለበለዚያ ነገውኑ ካለቀቃችሁ እርምጃ እንወስዳለን በማለት ጸረ ሕዝቡ አገዛዝ ከኋላ ያለውን የፋኖ የደጀን ኃይል በማስፈራራት ላይ መሆኑ ታውቋል። አሁን ሀገር በገመድ ተወጥራ ባለችበት ሰዓት ፋኖ ከሌሎች ኃይሎች ጋር ተሰልፎ ሕይወቱን እየገበረ ባለበት ወቅት አሁንም ጸረ ሕዝቡ ግራኝ አብይ አህመድ ችግር እየፈጠረ መሆኑን ሕዝብ ይወቅ ሲሉ የምስራቅ አማራ ፋኖ አስቸኳይ መልእክት አስተላልፈዋል። ሕዝብ ጉዳዩን በትኩረት በመመልከት ለሀገርና ለወገን ሲሉ በግንባር እየተዋደቁ የሚገኙትን የፋኖዎች ካምፖች በማስከበር ሕዝብ ራሱ ጥበቃ እንዲያደርግ መልእክታችን ነው ሲሉ የአባት አርበኞች ገልጸዋል። በፋኖ ላይ ያገዛዙ አገር አፍራሽ ኃይሎች የሚፈጽሙት የተቀናጀ ወከባውን እንዲያቆሙ ማስጠንቀቂያም ተሰጥቷል። መላው የኢትዮጵያ ህዝብ አገዛዙ ያለበትን የቁማር የቡድናዊ ወይም ደግሞ ኢትዮጵያን የማዳከም ሴራ አውቆና ጠንቅቆ ከፋኖ ጎን እንዲሰለፍና የራሱን ኃይል በማቀናጀት በጎበዝ አለቃ በመመራት ኢትዮጵያን ነጻ እንዲወጣ ሲሉም ተከለል ያለ መልክ እንደ ሀገር አስተላልፈዋል። ለሳቱ የነበረን ዜና ይህንን ይመስል ነበረ። ፈቃሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
የተራሰ መቃብሩ የተማሰ አገዛዝ የኮሎኔሉ አገዛዝ እንደ ቅንብር ሆነ ሌላ ወደ መቃብሩ ጉዞ መጀመሩ የሚካድ አይደለም። ወደ አደቀን ያሳምረው ብሎ መጸለዩን ለራሱ ተተንለት በእኛ በኩል ውድቀቱ እንዲፋጠን ያልደንን ፍላጎት ከግብ ለማድረስ እንጥራለን። ሲወድቅም አገራችንን በጥፋት እጁ አተራምሶና ጎርቶ እንዳይሆንም እንከላከላለን። ለዚህ ሁሉ ነው የህዝብ የህብረት ትግል አስፈላጊና ወሳኝ ነው የምንለው። በተጨባጭ ባሆኑ ጊዜ ህዝባዊ ኃይሎችና ፋኖች ኃይላቸውን አስተባብረው ወያኔ ወዳለበት በመዝመት ሊያጠቁትና ሊያሽመደምዱት ያስፈልጋል። ከመላ ኢትዮጵያ የተሰባሰበ ኃይል ማለት ነው። እነ ኮሎኔል አማራ አፋር ይጨርሱ እንጂ ወያኔን ይወጋሉ ብሎ መጠበቅ ዘበት ነው። ከወያኔ ጋር ፈረንጅ ባስ ጀመራቸው የምስጢር ድርድር ከጦርነቱ በፊት የነበረው ክልል እንደሚከበርና የአማራው ፋኖ ከያዘው መሬት እንደሚለቅ ከወዲሁ ተስማምተዋል። በመሆኑም ዋናው ትኩረታቸው የትግራይን መሬት ወስዷል የሚባለውን የአማራ ፋኖን ህዝባዊ ኃይል ማፍረስ መበታተን ነው። ሴራው ተጀምሮ ሊገዙ የሚችሉ ባንዳዎችም ተገዝተዋል። ራሱን በአዴን ይል የነበረውና የዛሬው አዴ ፓብል ጽግና አማራውን ባውራጃዊነት መከፋፈል በኦነግ ጠባቦች ማስጠቃትና በተቻለ መጠንም ትጥቅ ማስፈታት ግዳጅ ተሰጥቶታል። ከጎንደር አዲስ አበባ ከባህር ዳር አዲስ አበባ ምልልስ የበዛው አለ ነገር አይደለም። ኮሎኔሉ ከወያኔ ጋር በራሱ ስልጣን ዙሪያ ሊደራደር አይፈልግምና ህዝብ ደሙን አፍስሶ ያስመለሰውን መሬት ለወያኔ ሰጥቶ እዚያ በጠበላችሁ ሌላውን ተውልኝ ሊል ወስኗል። ህዝብ ይህን አውቆ ከወዲሁ ሊዘጋጅና ለቀጣይ ትግል ሊደራጅ ይገባዋል። በዚህ በኩል ቀጥሎ ያለው የሱዳን ህዝብ ትግል ትምርት ሰጪ ነው። በመንገል ላይ በአምስት ብር ይገዛ የነበረ ቡና ዛሬ 15 ብር መግባቱ ኑሮ ውድነት ምን ያህል ዜጎችን እየጎዳ እንዳለ ተቋሚ ነው። ኮሎኔሉ ግን ስጋ ቤቶች ሞልተው ተጨናንቀው አይቻለውና ምንም ችግር የለም ባይ ነው። እንዲህ ነው የኢኮኖሚ ትንተና። ባለው ዓለም አቀፍ ሁኔታ የዋጋ መናር ይበልጥ ይጨምራል ያሉ ክፍሎች በአሁኑ ጊዜም ቢሆን በኢትዮጵያ ያለው የኑሮ ውድነት ከዚህ በፊት ታይቶ አይታወቅም ብለዋል። ረሃብ በሚሊዮኖች እያጠቃ ሲሆን መንገዳዳሪው ቁጥር እጥፍ ድርብ እየሆነ መገኘቱን ያጋለጡ ክፍሎች የድህነት ማጥ ውስጥ የወደቀው የህዝብ ቁጥር በሚያሰቅቅ ደረጃ ጨምሯል። የኑሮ ውድነትን በመቃወም ህዝባዊ ትግልና ተቃውሞ መፈንዳቱ የግድ ነው። ሁሉንም ይመለከታል፣ ብዙውንም ያስተባብራል። ከዚህ አንጻር እንቅፋት ሆነው የተገኙት ሰላም ሰባኪ የሆኑ አንዳንድ ኃይሎችና የፖለቲካ መሪነን ባዮች ናቸው። በሰላም ትግል ሽፋን ላገዛዙ ድጋፍ ሰጪ መሆን እንጂ ሌላ ሚና የላቸውም። ራሱን ሰልቦና ጫማ ሳሚ አድርጎ የመጣ የተቃዋሚን ስም የሰረቀ ስብስብ ነውና ለኮሎኔሉ አመችቶታል። እነማን ካልናቸው ከበፊት ጀምሮ የህዝብን ትግል በማደናቀፍና የባዕዳን ሎሌ በመሆን ይጎዱን ያሳፈሩን ትግላችንንም ያደናቀፉት ያው የምናውቃቸው ናቸው። ሰርቶ አደሩ ህዝብ በስቃይ የሚቀልባት ኢትዮጵያ ከወያኔ በፈጠነና በሰፋ ልክ በአዲሶቹ የኦሮሞ መንግስታዊ ከበርቴዎች እየተዘረፈች ናት። የደሞዝ ጭማሪ ለገዢዎች እንጂ ለሰርቶ አደሩ አይታሰብም። አርሶ አደሩም አርሶ እንዳይተዳደር ፍጅት አዘውበታል፣ ጦርነቱም አግዶታል። የአገራችን ገንዘብ ለብዙ መቶ ሺህ ያገዛዙ ልዩ ኃይሎች ሥልጣናና ወጪ ሲውል አንድ የነሱ ብርጌድ ወያኔን ሲገጥም ግን ታይቶም አይታወቅ። ሐፍረት ደግሞ አልፈጠረባቸውምና ተሸትሮ ግራ ቀኝ ከማለት አልፈው ወድር ግፋን ሲሉ ለማድመጥ አልተቻለም። መበለቶችን፣ ሕፃናትን፣ ያልታጠቁ ወጣት አዛውንትን ግን አማራ፣ አፋር ብለው መጨፍጨፍ ላይ ማንም አልደረሰባቸውም። ኦሮሚያ ወዘተ በሚሉት አካባቢ ህዝብ ላይ ወንጀል የፈጸሙት አብዛኛዎቹ ያገዛዙ ህግ አስከባሪ ተብዬዎች ናቸው። ኦነግ ሸኔ ኦነግ ነው፣ ኦነግ ደግሞ አገዛዙ ነው። ሽፍንፍኑ ዶኬን ዶሮ ወጥ ከቶም አያደርግም። በህዝብና አገር ጠላቶች ላይ በጋራ እንነሳ፣ በዘረኞች ላይ ድልን እንጎናጸፍ።
ልሳንን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ይችላልዋል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጅታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቋርጦ የጣለ የዘመን ተስቦ ጸጋችንን ገፎ ንጻነት አስርቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላልዋል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ ወሆነታ ግሎባ አታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሽወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለሀገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረሙ ቀሰን ሰለት ወገነን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ባይኔ ደብዛን የማጥፋት ግፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሻያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ላሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው አርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጭካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ ይሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግህን ማላይም ይሃረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
47 ቁጥር 3 የካቲት መጋቢት 2014 ዓመተ ምህረት ታሪኩን የረሳ ይከፍላል አበሳ። ኢትዮጵያ ግራችን በነጻነት አርማ በረጅም የታሪክ ዘመን ባለቤትነት ለተታወቀ ቻለችው በትንግርት ሳይሆን ባይበገሬ ልጆቹ አርበኝነት አኩሪ ተጋድሎና ፋኖነት እንደነበር ኢትዮጵያን በተደጋጋሚ በመውረር ረግጠው ለመግዛት ሞክረው ሽንፈትን የተከናነቡ ጣላቶቻችን ሳይቀሩ የመሰከሩት እውነታ ነው። ያድዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሳካ ትልቅ ጥርስ የተነቀለው ባድዋ የታላቅ ህዝብ ታላቅ ድል ነው። የኢትዮጵያ ህዝብ በወራሪው የፋሽስት ጣሊያን ጦር ላይ በአድዋ የተቀዳጀው ታሪካዊ ድል በርግጥም ለመላው ጥቁር ህዝብ አርአያ የሆነ በጸረ ቅኝ ግዛት ትግል ታሪክ ውስጥ አኩሪ ምዕራፍን የያዘ በመሆኑ ነው። በዘመናዊ ጦር መሳሪያ የበላይነቱ ተማምኖና በእብሪት ተወጥሮ ኋላ ቀር ያላትን አገራችንን በኃይል ለማንበርከክ የመጣው ኢጣሊያን ጦር በጀግናውና ዘመናዊ መሳሪያ ባልታጠቀ ጥቁር ጦር ድባቅ ተመቶ መበተኑና የሽንፈት ማቅ በልበሱ ከዳር እስከ ዳር ያስተስተጋባ ለቅኝ ገዢዎች በተለይም ለእንግሊዝ ቁጭትን ያሳደረ ለጭቁን ህዝቦች ደግሞ የጀግንነት አርአያና ብርታትን የሰጠ ታላቅ ዜና ነበር ማለት ይቻላል። ከዚህም በላይ በተለይ በቀኝ ግዛት ስር ማቅቁ ለነበሩ ህዝቦች ያስገኘው አለኝታነትና ኩራት እንዲሁም ለነጻነት ተጋድሎ ያደረገው አስተዋጽኦ በቀላሉ የሚገመት አይደለም። ያድዋ ድል በርግጥም የኢትዮጵያውያን ድል ነበር ነውም። ይህ ሐቅ ሆኖ ሳለ ታሪካዊት ኢትዮጵያ በጊዜው ሃያል የነበረን ወራሪ ፋሽስት ጦር አቸንፋ ነጻነቷንና ሉዓላዊነቷን መጠበቋ ደግሞ ድሉን ዓለም አቀፋዊ ይዘት ሰጥቶታል። ብልህ በሆነ መሪነት የኢትዮጵያን ህዝብ በጦር አለቃው አማካኝነት አስተባብረው ለጦርነት ማሰለፍ መቻላቸው አጼ ምኒልክ አድዋና ኢትዮጵያ በጥቁር ህዝብ በኩራት የሚጠቀሱ ለጸረ ቅኝ አገዛዝ እንቅስቃሴዎች ሁሉ የነጻነትና የአርበኝነት ተጋድሎ ሁሉ ዋቢ ሆነውም ተገኝተዋል። በጦርነቱ በግንባር የተካፈሉት እቴጌ ጣይቱም እንዲሁ ያሳዩት የነበረው ቆራጥነትና ደፋር አመራር የኢትዮጵያ ሴቶችን ትግል አንጸባራቂ ሆኖ ተገኝቷል። የአድዋን ድል ስናነሳ አብሮ ሊነሳ የሚችለው በርካታ የአፍሪካ ሀገሮች በቅኝ አገዛዝ ስር ሲወድቁ ኢትዮጵያ እንዴት ከዚህ አስከፊ መቀራመት ልታመልጥ ቻለች የሚለው ነው። ብዙ ማለት ቢቻልም ለአድዋ ድል እውን መሆን አብይ የሆነው ምክንያት የኢትዮጵያ አርበኞች አገራቸውን አናስደፍርም ብለው ተባብረው በመነሳታቸው ለመስዋዕትነት ዝግጁ በመሆናቸውና ዘመናዊ በሆነው የጠላት ጦር ሳይደናገጡ በሙሉ ልብ ጠላትን በግንባር ቆመው በመጋፈጣቸው ነው። የተባበረ ህዝብ በአላማ ጽናትና ለአገሩ መስዋዕት ለመሆን እስከ ቆረጠና እስከ ተነሳ ድረስ ማንም ኃያል ነኝ ባይ ሊበግረው እንደማይችል ያድዋ ድል ቋሚ ምሳሌ ነው። ብዙ ሳይቆይ በአልጄሪያ፣ በቪየትናም፣ በሞዛምቢክ፣ በዚምባብዌ፣ በኬንያ፣ በደቡብ አፍሪካ ወዘተ ተደግሟል። ህብረት አቸናፊ መሆኑን በተጨባጭ አሳይቷል። ለሀገርና ለዓላማ በተባበረ መንገድ መታገል የድል ባለቤት እንደሚያደርግ አድዋ ያስተማረንና ያረጋገጠልን ሐቅ ነው። ይህ ልዩ የኢትዮጵያውያን የአርበኝነትና የተጋድሎ ታሪክ ከትውልድ ወደ ትውልድ ሲተላለፍ የኖረና የቀጠለ ህዝባዊ ባህልና ልዩ የሆነ ኢትዮጵያዊ እሴት ነው። አድዋ የእምነትና የጽናት የሀገር ፍቅር ነጸብራቅ ነው። ለሀገራችን ለእምነታችን ብለው ደረታቸውን ለጥይት የሰጡትን አርበኞች በዓላማ መጽናት፣ ለሀገርና ለወገን ክብር ሕይወትን መስጠት፣ ለሀገር ነጻነትና ሰንደቅ መቆም ምን ማለት እንደሆነ የካቲት 23 1888 ዓመተ ምህረት ሊነጋጋ ሲል በተጀመረው የአድዋ ጦርነት ምሽት ላይ በድል አድራጊነት አሳይተዋል፣ አስተምረዋል። ቀጣዩ ትውልድም በዚህ አርበኝነት ገርል የዳበረ ኢትዮጵያዊነት ላይ ነበር የበቀለው። ወራይ ካቲት በኢትዮጵያ ታሪክ ልዩ ስፍራ አለው። የካቲት 23 የፋሽስቱ ጦር አድዋ ላይ ድባቅ የተመታበት፣ የካቲት 12 የሰማዕታት ቀን ብሔራዊ ሐዘን ቀን ሆኖ ከፍተኛ አከባበር ተደርጎ የሚውልበት፣ ታላቁ የኢትዮጵያ አብዮት የተካሄደውም በዚሁ በየካቲት ወር ነው። የካቲት 1966 ዓመተ ምህረት የኢትዮጵያ ሕዝብ በሶት ተከማችቶ የፈነዳበት፣ በግፍ የተደገደሉት አርበኞችና የ53ቱ ዓመተ ምህረት እንቅስቃሴ መሪዎች ደም የተጣራበት፣ የግፍ አገዛዝ ያብቃ ያለበት፣ ከእንግዲህ ያገሩን የወደፊት ዕጣ በራሱ ለመወሰን የተነሳበት፣ የዘመናዊ ፖለቲካ አደረጃጀትን ፈር የቀደደበት፣ ፊዳላዊ አገዛዝ ተወግዶ ሕዝባዊ መንግሥት ይቋቋም ዘንድ ራእይ ተልሞ የተነሳበት ታሪካዊ አብዮት የተካሄደበት በመሆኑ ነው። አብዮቱ ድንገት የመጣ ክስተት አልነበረም። የካቲቱን አብዮት በውል ለመረዳት ቅድመ የካቲት ኢትዮጵያን ባጭሩም ቢሆን መዳሰስ የግድ ይላልና፣ ያሁኑን ለመረዳት ያለፈውን በተከወነበት የዘመን ድባብ በጥንቃቄ መመርመር ለወደፊት በሚያስተምር ዘዴ እየተመላለሱ ማናበብ አስፈላጊም በመሆኑ ነው። በየካቲት 1966 ዓመተ ምህረት ለተካሄደው አብዮት በቀጥታም ሆነ በተዘዋዋሪ ተጽዕኖ የነበራቸውን ሁኔታዎች ሲታሰቡ በመሰረቱ ተጨባጭ አገራችን ኢትዮጵያ ሁኔታ እና እንዲሁም ተዛማች የሆኑ ሌሎች ሁኔታዎችን ማንሳታችንም እንዲሁ አስፈላጊ ነው። የቅድመ የካቲቱ ትውልድ ከጣሊያን ፋሽስት ወረራ ማግስት ነውና በጦርነቱ የተሳተፉ የአርበኝነት ገድላቸውን፣ የደረሰባቸውን መከራ፣ ማህበራዊ መመሰቃቀልና እንደ ልፋታቸውም አለመሳካታቸውን በምሬት ሲናገሩ፣ አዝማሪዎችም በበኩላቸው በጦር ሜዳ የወደቁትን በአማላይ ግጥማቸው ሲያወድሱ እየሰማ ያደገ ሲሆን፣ አብዛኛው የዘመኑ የኢትዮጵያ ወጣትም የአርበኛ፣ የስደተኛ፣ የውስጥ አርበኛ ባይዋጋም የፋሽስቱ መከራ ሰቀቀን የደረሰበት ቤተሰብ ልጅ በመሆኑ ታሪኩን እንደ ተራኪዎቹ ገጠመኞች ሲያዳምጥ ያደገ ነው። ገናናው የአድዋ ገድልም ከነበሩትና ከደሙት አፍ የሚደመጥበት ወቅት ነበር። በጥቅሉ ቀጣዩና የትምህርት ዕድል ያገኘው ወጣት ከቤተሰቡም ሆነ ከማኅበረሰቡ በዚህ የአገር የወገን ፍቅር የታነጸ ለተገፋ ወገኑ መብትና ነጻነት መቆምን፣ ለነዚህ ለሚያምንባቸው ዓላማዎቹ መሥዋዕት መሆንን፣ ድፍረትና ጀግንነትን የወረሰው ትውልድ በወገኑ መራብና መታረስ በአገሩ ከሌሎች ወደ ኋላ መቅረት ይቆጭና ይንገበገብ የነበረ ትውልድ ነው። በመሆኑም ኋላ ቀር የሆነው ፊውዳላዊ ሥርዓት ተወግዶ ለአገሪቱ እድገትና የዜጎቿ መብት የሚጠበቅበት አዲስ ሥርዓት ማለትም ሕዝባዊ መንግሥት ማቋቋም እንደሚያስፈልግ አምኖ በመሪ የፖለቲካ ፓርቲ የተደራጀ ትግል የጀመረበት ወቅት ነበር። የረጅሙ ዘመን ታሪካችን ቢመረመር ቢተነተንና በሐቅ ቢመዘን በነጻነትና በክብር ለመኖር ሲባል የተከፈለው ክቡር ዋጋ ከእልፍ የተመረጠ ከእንቁ የከበረ ነው። ለብሔራዊ ክብርና ለነጻነት ተጋድሎ የዚህ ምድር ተከታታይ ትውልድ አብይ መገለጫዎች እንደነበሩ ታሪክ በማያሻማ ሁኔታ መዝግቦት ይገኛል። የካቲት የኢትዮጵያ ሕዝብ ገድል የተመዘገበበትና የጥቁር ሕዝቦች ታሪክ በቅኝ ገዢዎች ላይ የአሸናፊነት ምዕራፍን የተጎናጸፈበት፣ ፍትሕና ርትዕና ፋቂ የሆነ ሕዝብ የሰው ልጆች መብትና ክብር በጉልበተኞች መደፈር እንደሌለበት በተግባር የተረጋገጠበት ልዩና ታሪካዊ ወቅት ጭምር ነው። ይህ ታሪካዊ ወቅት የተከሰተው በአገራችን በዘመነ መሳፍንት ተበታትኖ የነበረው የኢትዮጵያ ሕዝብ እንደገና ተሰባስቦ ለአገር አንድነትና ልማት ግንባታን የጀመረበት፣ የዘመናዊ ስልጣኔ ምዕራፍ የተከፈተበት ታሪካዊ ወቅት ጭምር በመሆኑ ልዩ ትርጉም አለው። በአገራችን የአገር ግንባታ ሂደት አገረ መንግሥት ምስረታ አልጋ ባልጋ የሆነ ሰላማዊ መንገድ ብቻ የተከተለ አለመሆኑንና ኢትዮጵያ የተጓዘችበት ረጅም የአገረ መንግሥት ታሪክ ያላት አገር በመሆኗ በታሪክ ተመዝግቧል። በዚህ ረገድ ኢትዮጵያ ብቸኛ አገር አልነበረችም፣ ልትሆንም የምትችልበት ሁኔታ አልነበረም። ዛሬ በስልጣኔ ቀደምት ነን የሚሉት ማገሮች ቢሆኑ በተመሳሳይ ታሪክና ሂደት ውስጥ እንዳለፉ ታሪክ በሚገባ ያስተምረናል። አገራችን ኢትዮጵያ ያልተቋረጠና የረጅም ዘመን የመንግስት ታሪክ ባለቤት ለመሆን ያስቻሏት በተራዘመ ውጣ ውረድ ያካበተቻቸው ተመክሮች የፖለቲካ ባህልና ያስተዳደር ጥበብ መሆኑን በእርግጠኝነት መናገር ይቻላል። የሀገራችንን አገረ መንግስት ምስረታ ታሪክ ወደ ኋላ መለስ ብለን سنመለከት ለቅርብ ዘመን ኢትዮጵያ ታሪክ ቆልፍ የሆነ መነሻነት አለው። በአንድ በኩል በአፍሪካና በእስያ ህዝቦች ላይ ኃያል ተጽዕኖ ለማድረግ በዘመናዊ ኢንዱስትሪና ድርጅት ታጥቆ የተነሳውን የምዕራብ አውሮፓን የቅኝ አገዛዝ ኃይል በብቸኝነት መክቶና ተቋቁሞ የኢትዮጵያን ነጻነት ለማቆየት የተቻለበት ረጅም መራርና አኩሪ ታሪካችን መመዝገብ የተጀመረው ቀደም ባሉት ዘመናት ቢሆንም በተለይ መልክ ጎልቶ የወጣው በአጼ ቴዎድሮስ ዘመን መሆኑን ታሪክ መዝግቦታል። የሀገራችን ኢትዮጵያ የሀገር ግንባታ ሂደት አካል የሆኑት አጼ ቴዎድሮስ እንደ አጼ ምኒልክና አጼ ዮሐንስ ያገዛዝ ዘመን የፈጸሟቸው ስራዎች በሀገራችን የሀገር ግንባታ ሂደት ታሪክ ውስጥ አውንታዊ ሆነ አሉታዊ የታሪክ ምዕራፍ ይዞ የሚኖር ተውልድ ተመርት ሊቀስመበትና ስለ ሀገር ግንባታ ታሪክ ሂደት ግንዛቤን ሊጨብጥበት የሚገባ የኢትዮጵያ የታሪክ ቅርስና አካል መሆኑን መጥቀስ ተገቢ ነው። በተለይ የአጼ ቴዎድሮስን ጊዜ ከአንድ የታሪክ ዘመን ወደ ሌላ የታሪክ ዘመን የተራመደበት ዘመን ነበር የምንለው በዘመነ መሳፍንት ይታየ የነበረውን ሁከትና ውዝግብ ለማስቆምና ጠንካራ የሆነ ማዕከላዊ መንግስት ተመስርቶ የሀገሪቱን አንድነት መልሶ የመገንባት ተግባር ቀደምት ዓላማቸው አድርገው በመነሳታቸው ጭምር ነው። በወቅቱ አገሪቱ የነበረችበት ኢኮኖሚያዊና ማህበራዊ ሁኔታ እንዲሁም ሰፍኖ የነበረው የፖለቲካ ባህል ሊቀበላቸው ባይችልም አጼ ቴዎድሮስ በወቅቱ የነበሩትን መሳፍንቶች የመንግስት ተቀጣሪ ለሞስተኛ ለማድረግ ሞክረዋል። የመሳፍንቱን ወታደሮች በባላገሩ ላይ የሚያደርሱትን ዝርፊያና ቅሚያ ለማስቆም ሲሉ ቋሚ ጦር ተመልምሎ እንዲሰለጥንና እንዲተዳደር ጽሩ ዓላማ የነበራቸው ሲሆን የመሬትን ስርዓት ለመለወጥ የቤተ ክህነትን የፖለቲካ ተጽዕኖ ለማላቀቅና በጊዜው ዘመናዊ ያስተዳደርና የኢኮኖሚ ስልጣኔን ለማምጣት ጥረዋል ማለት ይቻላል። ይሁን እንጂ እስከርሳቸው ያገዛዝ ዘመን ድረስ ያለምንም ገደብ በህዝቡ ላይ ሲወርድ የነበረውን ጥፋትና አልቂት ለማስቆምና ጠንካራ ማዕከላዊ መንግስት ለመትከል ቆርጠው ለመነሳታቸው በዘመነ መሳፍንት ፍጻሜ ምክንያት መሆናቸውን ታሪክ ይመሰክራል። ከሳቸው በኋላ የመጡት ነገስታት ጠንካራ ማዕከላዊ መንግስት ለማቆምና ተበታትነው የነበሩትን የሀገሪቱን ክፍሎች በተማከለ አስተዳደር ስር ለማሰባሰብ የቻሉት እርሳቸው በቀየሱት ጎዳና ተጉዘው ነበር ማለት ይቻላል። ለዚህም ቀጣይ ኢትዮጵያን አንድ የማድረግና የማማከሉን ያንበሳ ድርሻ የወሰዱትን አጼ ምኒልክ መሆናቸውን ታሪክ በሚገባ አስፍሮት ይገኛል። የነን ታሪካዊ ቅርስ የወረሰው ቀጣይ ትውልድ በአገር ፍቅር ቁጭት ተነሳስቶ ለአገር ሉዓላዊነትና ለዜጎች እኩልነት የታገለው የ50ዎቹና የ60ዎቹ ትውልድ አባላትም የሀገራቸው ኢትዮጵያ አንድነትና ህልውና አደጋ ላይ እየወደቀ መሄዱን ቀድመው በመረዳታቸው አገራቸው ኢትዮጵያ ፍትህ ሰፍኖባት እንደ አገር ጸንታ ልትቆይና አገር የመገንባት ሂደቱ ሊቀጥል የሚችልበትን ዘመናዊ መርሆን መሰረት ያደረጉ የመፍትሄ ሐሳቦችን በማመንጨት የኢትዮጵያ ግንባታና የዜጎች እኩልነት ጥያቄ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው ሁሉ ኢትዮጵያ አንድነት መቀጠል የሚችለው የሁሉም ኢትዮጵያዊ ሰብአዊና ዲሞክራሲያዊ መብት ሲከበር መሆኑን አምነው የተነሱና የታገሉት የዚያ ትውልድ አባላት ከመፈጠራቸው በፊትም ኢትዮጵያ ውስጥ ሲንከባለሉ የመጡ ችግሮች የነበሩ ሲሆን ለትውልዱ መከሰትም ሆነ ምላሽ ለመስጠት ለተከተለው የፖለቲካ ሂደት ምክንያት ነበሩ። የካቲት 1966 ዓመተ ምህረት ህዝባዊ እንቅስቃሴ ሁሉንም የኢትዮጵያ የህብረተሰብ ክፍል ሊባል በሚችል መልኩ ያሳተፈ ዓለም አቀፋዊ የነጻነትና አብዮታዊ እንቅስቃሴ የኢትዮጵያን ወጣቶች አቅልስቦ በአገር ውስጥ ከተፈጠረው ሁኔታ ጋር ተጣምሮ ትግሉን በተደራጀ ሁኔታ ገፍቶታል። ወቅቱ የአገሪቱ የፖለቲካና ማህበራዊ ቀውስ ከኑሮ ውድነት ከረሃብ ቸነፈርና ከሥራ አጥነት ተጣምረው ከፍተኛ ውጥረት የፈጠሩበት ሲሆን ይህን ተከትሎ ትምህርት ለሁሉም ዳቦ ለተራበው መሬት ለራሹ የሃይማኖት እኩልነት የጾታ እኩልነት ወዘተ ከመሉት ህዝባዊ ጥያቄዎች ጋር ተጋጣጥመውና ህዝባዊ ቁጣውን ለማቀጣጠል በቂሳት ሆነው ህዝባዊ እንቅስቃሴውን አቀጣጠሉት። ከጭቆና ለመላቀቅና ፍትህ ለማስፈን የተከሰከሰው ህዝባዊ የትግል ጉዞ ህዝብ የስልጣን ምንጭነቱንና ባለቤትነቱን የሚያረጋግጥበት የህዝባዊ መንግስት ጥያቄን በመውለዱ የካቲቱ ህዝባዊ አብዮት አዲስ የትግል ስልት አስተዋውቆ ሰርነቀል ለውጥ ለመሸጋገር የሚያደርገውን የትግል ምዕራፍ የከፈተ ነው። የካቲት በሌላ በኩል በጎረቤት አገራትና ባለም አቀፍ ሲካሄዱ የነበሩት የነጻነትና አብዮታዊ ለውጥ እንቅስቃሴዎች በአፍሪካ የነ ፍራንስ ፋኖንን የተባበረ በደቡብ አፍሪካ የነ ኒልሰን ማንዴላ ለአፓርታይድ ስርዓት ላይ የቀሰቀሱት ትግል አልጄሪያኖች በፈረንሳይ ቀኝ ግዛት ላይ ያነሱት የመረረ ጦርነት በደቡብ ሮዴዚያ ዚምባብዌ ላይ ኢያንስሚዝ የጫነው ዘረኛ ገዛዝ በመቃወም የኢትዮጵያ ተማሪዎች ያደረጉት እንቅስቃሴ ኬፕ ቨርዴ በነ አሚልካር ካብራል አንጎላ በነ አውጉስቲኖ ኔቶ ሞዛምቢክ በነ ሳሞራ ማሼል ሲመሯቸው የነበሩት የነጻነት ትጥቅ እንቅስቃሴዎች ከጎረቤት አፍሪካ ሀገሮች በአዲስ አበባ ዩኒቨርሲቲ ለትምህርት ከመጡ ተማሪዎች መካከል በተማሪው እንቅስቃሴ ተጨማሪ የማነቃቃትና የለውጥ ስሜትን በማስተጋባት ረድተዋል። ቀደም ብሎ ኢትዮጵያ ከሌሎች ሀገሮች እጅግ ኋላ መቅረቷ ሌላው ቀርቶ በቅርብ ከቀኝ ግዛት ነጻ የወጡት ሳይቀር ቀድመዋት በመሄዳቸው የሚቆጩና የውጭውንም ዓለም ስልጣኔ ደረጃ የተመለከቱ በቁጭት የተነሳሱበት የዚህ ሁሉ መንስኤ ምን እንደሆነ የተረዱ ምሁራን መኮንኖችና አርበኞች ፍጹም የሆነው ንጉሳዊ አገዛዝ ተወግዶ በቦታው ህገ መንግስታዊ ንጉሳዊ አገዛዝ መተካት መፍትሄ ይሆናል ያሉ የታሳስ 1953ቱን መፈንቅለ መንግስት ሙከራ ያካሄዱበት በባዕድ አገር ሻጥር ሙከራው የከሸፈበት በበቀለኛው አገዛዝ መሪዎቹ አረመኔያዊ በሆነ ስቅላት ህይወታቸው ያለፈበት ስለነበር የካቲቱን ቅስቀሳ መስዋዕትነታቸው ከንቱ ለመሆኑን አሳይቷል። ድርጊቱ ንጉሱ በስልጣናቸው የመጣ ያላቸውን ጭቃኔ ከማሳየቱም በላይ ብዙም ሳይቆይ ለቀጣዩ ትውልድ የትግል እርሾ በመሆን ቀስቀሶ የካቲቱን ህዝባዊ ማዕበል አስከተለ። የካቲት ሲዘከር የዚያ ትውልድ ፈርጦች መነሳታቸው የግድ ነው። እኛ ዘመኑ ያፈራቸው ሞት አይፈሪና ለውጥ ፈላጊ የሆነው ወጣት ትውልድ ልክ እንደ ጀግኖች አባቶቹና እናቶቹ ሁሉ በረጅሙና በርግጥም በመራራው የትግል ሂደት ለህልውናው ማጠየቂያ የሆነውን የሀገርና የህዝብ ፍቅር ተንከባክቦ ያቆየ ሲሆን በጀግንነትና በመስዋዕትነት የጻፈውንም ታሪክ በእውቀት ለማዳበር የሚችለውን ሁሉ አድርጓል። ትውልዱ የፍትህን የዴሞክራሲንና የእኩልነትን የአገር ሉዓላዊነትን ብርሃን በመላው አገሪቱ ለማብራት ሲታገልም ሁሉንም የኢትዮጵያ ልጆች በማሰባሰብ ባንድ አገራዊ የትግል ሰንደቅ በኢትዮጵያዊነት ስር በማሰባሰብና በማሰለፍ አይነታ መለያቸው ሆኖ የመጣውን ዛሬ የሚቀጠለውን ድፍረትና ቆራጥነት በማላበስ ለአገርና ለብዙሃን መብት መስዋዕት ክብር መሆንን በተግባር በማስረገጥ በህዝብ ደማቅና ረጅም የትግል ታሪክ ውስጥ የበኩሉን አኩሪ ምዕራፍ በደሙ ጽፏል። ለታላቅ ዓላማ ለወገን ክብር ለህዝብ መብትና እኩልነት ራስን አሳልፎ መስጠት ከጠባቡ የጎሳና የእምነት ክልል ራስን አውጥቶ ለሰፊና ለጋራ ማህበራዊ ፍትህና ፖለቲካ አንድነት መሰለፍ ያንንም ከግቡ ለማድረስ የሚጠይቀውን ዋጋ ለመክፈል መዘጋጀት ከላይ ለመጥቀስ እንደሞከርነው በተወሰኑ የታሪክ ወቅቶች ብቻ የሚከሰት ብርቅ ክስተት ነው። አስተማሪነቱም በዚያው ልክ ነው። የካቲትን ስናስታውስ የዚያን ጀግና ትውልድ ገድል ስንዘክር አውንታዊ አስተዋጽኦውን ብቻ ሳይሆን ልፋቱን መና ያደረጉበትን ስህተቶች ጭምር መጥቀሱ ለሚቀጥለው ትውልድ ጥሩ የትግል ተመክሮን ሊሰጥ ይችላል ከሚል እምነትም ጭምር ነው። ያ ትውልድ ማጣቀሻ አድርጎ ሊወስደው የሚችል ድርጅትም ሆነ የፖለቲካ ፓርቲ ተመክሮ በሌለባት አገሩ የዘመናዊ ፓርቲ ፖለቲካን ሀብሉ የጀመረ በመሆኑ አስከፊ ፋሽስታዊ መቃን ተቋቁሞ በህቡ ለመንቀሳቀስ በመገደዱ በሁሉም ረድፍ መደላደሉን ሳይጠብቅ ከፊቱ በተደቀኑ የህዝብ በሶቶች ላይ ስለተጠመደ ያን ክብር አላማውን ሊተገብር የሚችልበት ቆም ብሎ አካሄዱን የሚፈትሽበት እድል አልነበረውም። ምናልባት በዚያ ትውልድ ዘመን ኢትዮጵያ እንደ ሀገር ኢትዮጵያዊነትም የዜግነት መገለጫ ከመሆን እክል የማይገጥመው ወይም ጨርሶ የማይታሰብ አድርጎ ከመተማመንም የመጣ ሊሆን ይችላል። የማይካደው ሀቅ ግን የኢትዮጵያን ህዝብ በሶት ያስተጋባው ለመሰረታዊ መብቱ መከበር ታግሎ የወደቀለት ያ በተማሪው እንቅስቃሴ ያለፈውና በመጀመሪያው ዘመናዊ የፖለቲካ ፓርቲ ኢሃፓ ዙሪያ ተሰባስቦ የታገለው ትውልድ ነው። ያነሳቸው አገራዊ አጀንዳዎች ያምባገነኖችና ያድርባዎች ዋነኛ ጥቃት ኢላማ በመሆናቸው የተነሳ ትውልዱ ጎኑ እንዲሳሳና ተነጥሎ እንዲዳከም ከውስጥና ከውጭ ያላረበራ ዘመቻ ተካሂዶበታል። ዛሬም እየተካሄደበት ይገኛል። የወገኑ ሰቆቃ ምንም የማይመስለውና ላገዛዙ አጫፋሪነትን የመረጠው ክፍል ባንድ በኩል ታሪካዊ ኃላፊነቱን ለመወጣት ወኔው የራቀው በሌላ በኩል ተሰልፈው ለማህበራዊ ፍትህ ታግለው የወደቁትን ሰማት የችግሮቹ ሰበብ ለማድረግ ሲሆን ግን በድፍረት የሚቀድማቸው የለም። ያምባገነኖችን የሐሰት ፕሮፓጋንዳ ከመስተጋባት ይልቅ ወነተኛ ታሪክን ሰከን ብሎ መመርመር ቢያንስ ተመክሮው ስንቆኖ ለቀጣዩ ትግል ትምርታዊ ሊሆን ይችላል ብሎ ማሰብን ይጠይቃል። በዛም ተባለ በዚህ በርግጠኝነት መናገር የሚቻለው ነገር ቢኖር ኢትዮጵያ ሀገራችን ሳይነሳ የሚወድቅ ሳይታገል የሚሸነፍ ትውልድ እንዲኖራት የማጠብቅ መሆኗን ነው። ከዛሬ 48 ዓመት በፊት በየካቲት 1966 ዓመተ ምህረት የኢትዮጵያ ህዝብ ያነሳቸው ህዝባዊ ጥያቄዎች ዛሬም አልተመለሱም። የተከፈለው ከፍተኛ መስዋዕትነት ግን ዛሬም ድርብ ድርብርብ ሆኖ ቀጥሏል። የኢትዮጵያ ህዝብ የታገለው ያምባገነኖችን አገዛዝ አስወግዶ በቦታው ህዝባዊ መንግስትን ለመመስረት ነው። ህዝብ የስልጣን ምንጭነቱ ተረጋግጦ ዴሞክራሲያዊ መብቱ ያለምንም ገደብ ተከብሮ ብቸኛ የስልጣን ባለቤትነቱ እስከወዲያኛው እንዲረጋገጥለት ነው ያን ሁሉ መስዋዕትነት በመክፈል የታገለው። በመሆኑም ዛሬም ህዝባዊ ትግሉ መቀጠሉ ፍትሃዊ አስፈላጊና የሀገራዊ ህልውናው መሰረትም ነው። ግባችን ህዝባዊ መንግስትና ዴሞክራሲን ማስፈን ስለሆነ ዛሬም ከዚያ አልደረስንም። ለዓላማቸው ጸንተው ለኢትዮጵያ ህዝብ የገቡትን ቃል ኪዳናቸውን ሳያጥፉ ለሀገራቸውና ለህዝባቸው የተለሙትን በጎራይ ከግብ ለማድረስ ሲሉ በየአደባባዩ የተረሸኑት አካላቸውን ለስየላ አሳልፈው የሰጡት የስልጣን ጥም አንገብግቧቸው ሲሻኮቱ አለመሆኑን ቃልና ተግባራቸው በተጨባጭ አስመስክሮላቸዋል። የሚወዷትን ሀገራቸውን ኢትዮጵያን ለጥቅም ሲሉ ለባዕዳን አልሸጡም አልለወጡም። በጥቅም አልተደለሉም። ለህዝባቸውና ለሀገራቸው ክብርና ለዓላዊነት ሲባል መከፈል ያለበትን መስዋዕትነት ሁሉ እየከፈሉ ትግላቸውን ዛሬም በጽናት ቀጥለዋል። በየካቲት 1966 የተነሱት ህዝባዊ መፈክሮችና የተካሄዱት የትግል እንቅስቃሴዎች ይዘት በቂ ማስረጃዎች ናቸው። ትግላቸው በዋናነት ዴሞክራሲን ለማስፈንና ህዝብ የስልጣን ባለቤትነቱ እንዲረጋገጥ ለማድረግ እንጂ ሌላ አልነበረም። አንዳንዶች እንደሚሉት ያን ያምባላይ ሻማ ትውልድ ለስልጣን ሲዋጋለቀና ለታሪክ ትዝብት ተጋለጠ ከሐቅ የተጣላና የተዛባ ፍርዳጃ የሚያቀርቡትንና ባሏሉበት የትግል ቤዳ የዚያን ትውልድ ታሪክ የሚያጎድፉትን ሁሉ ሰልፋቹ ከማን ግባቹ ለምን ልንላቸው ይገባል። ለመጣው አምባገነን ሁሉ በመጎንበስና ጋሻና መከታ በመሆን የኢትዮጵያ ህዝብ ያነሳቸውን የዴሞክራሲ ጥያቄ ባፈሙስ ካዳፈኑት ጋር የወገኑ አድርባይ ምሁራን የፈጸሙትን በደልና ግፍ ሳንረሳ ዛሬም የነሱን ፈለግ ተከትለው የሚርመሰመሱን ክርዳዶች አገራችን ኢትዮጵያን ሊያፈርሱ ከዘረኞች ጋር ዘምተውብናል። ዛሬም እንደ ትናንትናው በቃ ልንላቸው ልናጋልጣቸውና ልንታገላቸው ይገባል። የኢትዮጵያ ህዝብ ለዘመናት ያካሄደው መራራ ትግልና የከፈለው ከባድ መስዋዕትነት ግቡ እንዳይደርስ መሰናከሉ የበዛ ቢሆንም ዓላማው ከድጡ ወደ ማጡ ለመስመጥ አለመሆኑ ይታወቃል። የቃላት ጋጋታ፣ የመግለጫ ድርደራ፣ አዋጅና የመመጻደቂያ ልፈፋዎች ሊጋርዱት ያልቻሉት ሀቅ አገራችን ዛሬም መጣማስ ከፍና ደገኛ ሁኔታ ውስጥ ያለች መሆኗ ነው። ለማትና በልጽግና ቢሉም በሰላም ፈንታ ጦርነት፣ በልማት ፈንታ ድህነት፣ በብልጽግና ፈንታ ሙስና፣ ዘረኝነትና በጥብጥ ሰፍኖ ይገኛል። አምባገነኖች ሰላም ሲሉ አርፋችሁ ተገዙ፣ ተበዝበዙ፣ ባርነትን ጸጋ ብላችሁ ተቀበሉ ማለታቸው መሆኑን ያለፉት ብዙ የመከራ ዓመታት ትምህርት ሊሆኑን ይገባል። ዛሬ ኢትዮጵያ ያለችበትን የህልውና ሁኔታ በአግባቡ ለጤነው ሁሉ ከቀደሙት ዘመናት እጅግ የተለየና በታሪኳ ያልታየ ከባድ ፈተና ላይ የወደቀችበት መሆኑ አጠያቂ አይደለም። ብዙ ዜጎቿ በአራቱም ማዕዘን በግፍ እየተጨፈጨፉ ያለበት፣ የሰብአዊና የዲሞክራሲያዊ መብቶች ደብዛ መጥፋት ብቻ ሳይሆን እንደ አገርና እንደ ህዝብ መኖር ራሱ አጠያቂ የሆነበት እጅግ አሳሳቢ የሆነ የታሪክ አጋጣሚ ላይ ትገኛለች። ህግም ሆነ ሰብአዊ ርኅራኄ ደብዛው የጠፋበት፣ የዜጎችን የመኖር ዋስትና ማስጠበቅ ቀርቶ በድንበሩም ዝር የማይሉበት የታጠቀው የኦነግ ብልጽግና መንጋ ሰላማዊ ነዋሪዎችን በር ዘግቶ የሚያቃጥልበት፣ ሕፃናት፣ አረጋውያን፣ ነፍሰ ጡር ሳይሉ በገፍ የሚያርዱበት፣ ከሞት አፋፍ አምልጠው ቤተክርስቲያን የተጠለሉ ሳይቀር በዘረኛው አገዛዝ ነፍሰ ገዳዮች የሚባረሩበት፣ የአገዛዙ ቁንጮ የሆነው ሹምም አይቶ አላየውም ብሎ የሚሸመጥጥበት፣ በወያኔ በብልጽግና ወዴት ዘረኞች ሕይወት ንብረታቸውን ያጡ በተለይ የአማራ ነገድ በመሆናቸው ብቻ የሚፈጸምባቸው ግፍና በደል ፋሽስት ጣሊያን ካደረሰው ጥፋት የከፋ ሁኔታ ውስጥ ነው ያለነው። የአፋር ሕዝብም እንዲሁ ኢትዮጵያዊ ማንነቱን አላስነጠቀም በማለቱ ቀደም ሲል በሻቢያ በኋላም በወያኔ ዛሬ ላይ በአገዛዙ ይሁንታ የወያኔ ሽብር ሰለባ ሆነዋል። ዛሬ በየቦታው በነጠላና በጅምላ የሚታሰሩ፣ የሚሰደዱ፣ የሚታፈኑና የሚገደሉ ደብዛቸው የጠፋው ኢትዮጵያውያን ብዛት በአሃዝ ለመግለጽ አስቸጋሪ ነው። በአገሪቱና በሕዝቡ የታሪክ ቅርሶችና የተፈጥሮ ሀብቶች ላይ እየተካሄደ ያለው ፍጅትና ወገባ፣ ጥፋትና ዘረፋ፣ ሽብርና ጦርነት፣ ረሃብና ቸነፈር፣ ስደትና መፈናቀል እንኳንስ የሕዝብ ወገን ለሆነና የዚች አገር ዜጋ ለሆነ ቀርቶ የባዕድ ወዳጆችን እያሳዘነ ያለበት ሁኔታ ነው። አንድን ዘር እና ሃይማኖት ሊያጠፋ የተሰየመው ኮሎኔል ያፈቀደውን እያደረገ በሚገዛት ኢትዮጵያ የግፍ መብዛት ወደው አያምኑት አሳዛኝ እውነታ ነው። የኢትዮጵያ ሕዝብ እንኳን በአገሩና በሁለገብ መብቱ ቀርቶ በጓዳውና በጓሮውም ማዘዝ ያልቻለበት አሳዛኝ ሁኔታ ውስጥ ነው። ዛሬ ኢትዮጵያ የኔ የምትለው መንግስት የላትም። ወቅቱ የኢትዮጵያ ሕዝብ በጠባቦችና በባዕዳን ጌቶቻቸው ተቀይዶ ኤሎሄ ኤሎሄ እያለ የሚሰቃይበትና የብተና ጣረ ሞት ጥላውን አጥልቶበት እንደ ሕዝብ አንድነቱን ጠብቆ እንደ አገር ህልውናውን ማስቀጠሉ እያጠራጠረ የመጣበት ሰዓት መሆኑን ኢያፓ ሀገራዊ ኃላፊነት እንደሚሰማው ኢትዮጵያዊ ድርጅት አገር በቀል እንክርዳዶችና ባዕዳን የሚሸርቡትን ኢትዮጵያን የማዳከምና የመበተን ሴራ ለሕዝብ ሲያጋልጥና ሲታገል መቆየቱ የሚታወቅ ነው። ኢያፓ ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያን ህልውናና አንድነትን፣ የሕዝቧን ደህንነት በመሆኑ በዚህ በዛሬዋ የዴሞክራሲ አትም ላይ ሰፊ ትኩረት ሰጥተን ለመዳሰስ የሞከርነው የካቲትና አድዋ የኢትዮጵያን ህላዊና የሕዝቧን አንድነት የሚመለከቱ የታሪካችን አበይት ወቅቶች በመሆናቸው ነው። ትግል እምነትን ይጠይቃል። ዓላማ ክቡርነቱ ታውቆና ታምኖበት መያዝ ይኖርበታል። ከሃዲ ምሁራን፣ የጎሳ ጽንፈኞች፣ ለዜግነት ክብር ያጡ አጎብዳጆች በዝተዋል። በኢትዮጵያዊነት ያስተሳሰሩን ኅብረ ብሔራዊ እሴቶቻችንን ሸርሽረዋል። ይህ ከሆነ ደግሞ እምነት የሌለው ዜጋ ራእይም አይኖረውም። እያንዳንዱ መርህ ለሽያጭ ለችርቻሮ ከቀደበ ቅዱስ የተባለው ይረክሳል፣ ክቡር የተባለው ይቀላል። የሰው ሕይወት በመሥዋዕትነት ሊጠብቀው የሚገባ ነገርም ከቶ አይኖርም። ሀገር ራሷ ትሸጣለች፣ ትለወጣለች። መደፈሯ አያንገበግብም፣ መገነጣጠሏ አያስቆጭም ማለት ነው። እነዚህ ባሕርያት በእጥፍ የተላበሰው ዘረኛ አገዛዝ ለባዕዳን መሣሪያ ሆኖ ኢትዮጵያን ሊበትን ስለ ተነሣ ልክ ለወራሪ ጠላት ሊኖረን በሚገባው ስሜትና ቆራጥነት ነው አንቶነን ለነዋጋውና ለናስወግደው የሚገባው በመሆኑም ይህናቅ ያንዳንዱ ኢትዮጵያዊ በነፍስ ወከፍ መገንዘብና ለኢትዮጵያ ተንሳኤ ልክ እንዳልዋውና የካቲቱ በህብረት መነሳት ይኖርበታል የሚለውን ቁም ነገር ለማስተዋወስ ስለምንፈልግም ነው። ትግላችን ካምባገነኖችና ዘረኞች ተደራድሮና ተሞዳምዶ የህዝብ ጠላቶች ህዝብን ከፋፍለውና ረግጠው እንዳሻቸው እንዲገዙ አይደለም። ወያኔና የወያኔ ወራሽ የሆነው ኦህዴድ ብልጽግና ያንኑ የገለማውን የዘረኞች ጸረ ኢትዮጵያ ስርዓት ለማስቀጠል ይፈልጋልና ጸንተን መታገል የግድ ይላል። ዛሬ ኢትዮጵያ በእኛ ትውልድ ዘመን ባይናችን እያየን ስትፈርስና ንጹሃን በገፍ ለርድ በሚቀርቡበት ሁኔታ አይመለከተኝም የሚል ኢትዮጵያዊ ቢኖር መብቱንም አገሩንም ባንድ ላይ እንዳጣማውቅ ይኖርበታል። በአሁኑ ሰዓት ከዳር ቆሞ ሲሸሹት የሚከተለውን የኢትዮጵያ ፖለቲካ ሸሽቶ አበስኩ ገበርኩ ይያሉ ከንፈር መምጠጡ የክህደት ክህደት ነው። ያባ ኢትዮጵያዊ ነኝ የሚል ሁሉ የዜግነት ግዴታውን በተግባር ማስመስከር ያለበት ወቅት መሆኑን በጥሞና እንዲያስተውልና የድርሻውን ለአገሩና ለወገኑ እንዲያደርግ አገራዊ ጥሪውን ካስተላለፈ ቆይቷል። ጀንበር በሰረቀ ቁጥር ጭራሽ ቀንድ እየጨመረ ይበልጥ እየተወሳሰበ ለመጣው የኢትዮጵያ ችግር መዳኒት በሚፈለግበት በተለይ እንደዛሬው ያገረሉና ጥያቄው ስለወደቀበት ሁኔታ ይህን አስከፊ ክስተት ገጥቶ የኢትዮጵያ ፖለቲካዊ ሁኔታ የተደላደለ መሰረት ላይ እንዲዋቀር ከማድረግ አኳያ ገና ብዙ ማድረግ ይጠበቅብናል ብሎ ያፓ ያምናል። ያፓ ያለንበት ጊዜ መሃል ሰፋሪነትን ምን ተዳይነትን ከማንኛውም ፖለቲካ የጸዳው ነኝ የሚባል አጓጉል ፈሪጥን ወደ ጎን ትቶ ተደራጅቶና ወግኖ በመቆም አገርንና ወገንን ከሰው በላ ዘረኞች ለማዳን ሁሉም የድርሻውን መክፈል ይኖርበታል ሲል አገራዊ ጥሪውን ዳግም ያቀርባል። ጊዜው የምንዘናጋበት ሳይሆን አድዋና የካቲት ድገመና የምንልበት ወቅት ነው። ያኔ ብቻ ነው የህዝብ መብት ሊከበር ያገር ሉዓላዊነትም ሊጠበቅ የሚችለው። አድዋና የካቲት ዛሬም ሕያው ናቸው። ዛሬም እንደ ትናንቱ ዘረኞችን ተደራጅተን እንታገል። የኢትዮጵያን ትንሣኤ በተባበረ ትግል እናረጋግጣለን እናቸንፋለን።
ሞለ ፋሽስቶች ያጎየበስ ዛሬም ነቆጠኞች እንበረከክ የነጻነት ዋጋ ድንበሩስ ከዚያ ነው። በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ቀድሞ ለፋሽስቶች
ያጎየበስ
ዛሬም ለቆጠኞች
እንበረከክ
የነጻነት ዋጋ ድንበሩስ ከዚያ ነው። በዘመን አትመርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ለመድብለ ፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ